እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሐሙስ የካቲት መጋቢት 15 2014 ዓመተ ምህረት የጋቢና መሰናዷችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለወጣቶች ያስተምራሉ ያዝናናሉ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
የሚገኙት ታራሚዎች የአመለካከት ለውጥ እንዲያመጡ በቆይታቸው ጊዜ በማረሚያ ቤት ውስጥ መስራት የሚገባቸውን ነገር ፈርተው ለሀገር የሚሆን ነገር አበርክቶ እንዲወጡ የአመለካከት ለውጥ እንዲያመጡ በሰፊ የተሰራው ማለት ነው።
በመቱ ከተማ የህግ ታራሚዎችንና የማረሚያ ቤት ሰራተኞችን በማስተባበር የተፈጥሮ ሀብትን የሚንከባከቡትን የማረሚያ ቤት አዛዥ ኮማንደር ተናኝን የሰማችሁት የምሽቱ እንግዳችን ናቸው።
መክፈል የማይችሉ ያስተማረች በነፃ መልካምነትን በተግባር ያሳየች ሰውናት። በጣም ቅንና መልካም ሰውናት አለም።
በትላንትናው ምሽት ዝግጅታችን አካል ጉዳተኝነታቸው ሳይገድባቸው በስዕል ሙያ ትውልድን እያነጹ የሚገኙትን ወይዘሮ አለም አስተዋውቀናችሁ ነበረ። በዛሬው ምሽት ዝግጅታችን ከስዕል ጎን ለጎን በሚሰሯቸው ተጨማሪ ስራዎች ዙሪያ ቆይታ እናደርጋለን። አብራችሁን ከቆያችሁ ከኢትዮጵያ ወጣ ያሉ መሰናዶችንም አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ንጉሱ ታምሬ፣ እንዲሁም ዝግጅቱን ካዘጋጁ መላው የአሜሪካ ድምፅ ባልደረቦች ጋር አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥና ከዓለም ያሰባሰብናቸው ዜናዎች ሰምተን እንመለስ። ትላንት በሶማሊያ በደረሰ ጥቃት 7 ሰዎች መገደላቸውን የሶማሊያ ፖሊስ ያስታወቀ ሲሆን አልሻባብ ለጥቃቱ ኃላፊነቱን ወስዷል። በሶማሊያ ዋና ከተማ ሞቃዲሾ 2 ታጣቂዎች በከፍተኛ ሁኔታ ጥበቃ በሚደረግበት የአየር ማረፊያ ላይ በከፈቱት ተኩስ 6 ሰዎች ወዲያውኑ የሞቱ ሲሆን ከሟቾቹ አንዱ የሶማሌ ዜግነት ያለው፣ ሌሎቹ 6ቱ ደግሞ የውጭ ዜጎች መሆናቸውን ፖሊስ ጨምሮ ገልጿል። የፖሊስ ቃል አቀባይ የሆኑት ሜጀር አብዲ ፈታህ አደን ሐሰን እንደተናገሩት ከውጭ ዜጎቹ መካከል አንዱ በአፍሪካ ህብረት የሰላም አስከባሪ ኃይል አሜሶም አባል የሆነ የውጭ ዜጋ ሲሆን 4ቱ የሶማሊያ መንግስትን በፈንጂዎች ዙሪያ ሲያሰለጥኑ የነበሩ አሰልጣኞች ናቸው ብለዋል። በሶማሊያ የሚንቀሳቀሰው አልሻባብ የተሰኘው አሸባሪ ቡድን ዩናይትድ ስቴትስን ጨምሮ ከአፍሪካ ውጭ የሚገኙ አሜሪካውያንን የማጥቃት አቅም ላይ መድረሳቸውን የአሜሶም ኃላፊ የሆኑት ጀነራል ስቴፈን ታውንሰንድ ለአሜሪካ ድምጽ ተናግረዋል። በአፍጋኒስታን በክረምት ወራት ተዘግተው የቆዩት ትምህርት ቤቶች ትላንት ቢከፈቱም የከፍተኛ ሁለተኛ ደረጃ ሴት ተማሪዎችን መማር የሚከለክለው እገዳ እንደቀጠለ ነው። ታሊባን ከ9ኛ እስከ 12ኛ ክፍል ያሉ ሴት ተማሪዎች በእስልምናና በሸሪያ ህግ መሰረት መማር የሚችሉበትን መንገድ ለመቀለስ ጊዜ እንደሚያስፈልገው ገልጿል። ታሊባን መመሪያ መሰረት ከ6ኛ ክፍል በላይ የሆኑ ሁሉም ሴት ተማሪዎች ተጨማሪ መመሪያ እስኪወጣ ድረስ ወደ ትምህርት ቤት መሄድ እንደማይችሉ አመልክቷል። የዩናይትድ ስቴትስ የአፍጋኒስታን ልዩ መልእክተኛ የሆኑት ቶማስ ዌስት በትዊተር ገጻቸው ባስተላለፉት መልእክት ሴቶች ወደ ትምህርት ቤት እንዳይመለሱ የተላለፈው ውሳኔ እንዳስደነገጣቸውና በእጅጉ እንዳሳዘናቸው በመግለጽ በሚሊየን የሚቆጠሩ የአፍጋን ቤተሰቦችን የተቀላቀሉ ሲሆን ታሊባን ለህዝቡ የገባውን ቃል እንዲያከብር ጥያቄ አቀርበዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ያወጣው መረጃ እንደሚያሳየው በአሁኑ ሰዓት 4 ሚሊየን የአፍጋን ህፃናት ከትምህርት ገበታ ውጭ ሲሆኑ ከነዚህ ውስጥ 60% የሚሆኑት ሴቶች ናቸው። በዩክሬን እየተካሄደ ያለው ጦርነት በቀሪው ዓለም ላይ ያሳደረ ያለው ተጽዕኖ እያየለ መምጣቱ ተገልጿል። በተለይ የምግብ ዋጋ በዓለም ዙሪያ የጨመረ ሲሆን መካከለኛው ምስራቅና ሰሜን አፍሪካን ጨምሮ ከፍተኛ መጠን ያለው ስንዴ ከራሽያና ከዩክሬን ያስገቡ በነበሩ ሀገራት ህዝባዊ ተቃውሞ ሊነሳ እንደሚችል ተፈርቷል። ራሽያ በዓለም አንደኛ የስንዴ አቅራቢ ስትሆን ዩክሬን በ5ኛ ደረጃ ላይ ናት። ሁለቱ ሀገራት በድምር የዓለምን 1/3 የስንዴ አቅርቦት በማምረት ይታወቃሉ። ሆኖም በሁለቱ ሀገራት መካከል በተጀመረው ጦርነት ምክንያት ማዕቀብ ከመጣሉ አስቀድሞም ጥቁር ባህር የውጊያ ቀጠና በመሆኑ እህል የጫኑ መርከቦች የጥቃት ሰለባ ሆነዋል። የእህል ዋጋ በከፍተኛ ሁኔታ እያሻቀበ ያለው በርካታ አካባቢዎች በኮቪድ-19 ወረርሽኝ፣ በፖለቲካ አለመረጋጋቶች፣ በድርቅ ጎርፍና ሌሎች ተፈጥሯዊ አደጋዎች ምክንያት ችግር ውስጥ በሆኑበት ወቅት መሆኑ ሁኔታውን የበለጠ ከባድ እንዳደረገው ባለሙያዎች ተናግረዋል። በመጨረሻም ዜና ረፍት። የዩናይትድ ስቴትስ የመጀመሪያዋ ሴት የውጭ ጉዳይ ሚኒስትር የነበሩት ማደሊን ኦልብራይት በተወለዱ በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን ለመጀመሪያ ጊዜ ኦልብራይት በአስተዳደራቸው ከፍተኛ ዲፕሎማት ሆነው እንዲያገለግሉ የመረጧቸው እንደ አውሮፓውያን አቆጣጠር በ1996 ሲሆን በወቅቱ በዩናይትድ ስቴትስ ታሪክ ከፍተኛ ስልጣን ላይ የበቁ ብቸኛዋ ሴት ነበሩ። በቼኮስሎቫኪያ ተወልደው ወደ አሜሪካ በስደት የመጡት ኦልብራይት እንደ አውሮፓውያን አቆጣጠር በ2012 የሀገሪቱ ከፍተኛ ሽልማት የሆነውን የነጻነት ሜዳሊያ ከፕሬዝዳንት ባራክ ኦባማ እጅ የተቀበሉ ሲሆን ሴቶች የራስ መተማመን እንዲኖራቸውና ጥያቄዎቻቸውን ወዲያውኑ ማቅረብ እንዲችሉ በማበረታታት ይታወቃሉ። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ። ቀደም ሲል የሰማችሁት ከዓለም ዙሪያ የተሰባሰቡ አጫጭር ወሬዎችን ነው። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው መሰናዷችን እናልፋለን። ከመደበኛ ኃላፊነታቸው በተጨማሪ በእስር ላይ የሚገኙ የሕግ ታራሚዎችን፣ የማረሚያ ቤት ሰራተኞችንና ማህበረሰቡን በበጎ ፈቃደኝነት በማስተባበር ከ56 ሄክታር መሬት በላይ በተለያዩ የተፈጥሮ ሀብቶች እንዲለማ ያደረጉ የማረሚያ ቤት አዛዥ የጋቢና የምሽቱ እንግዳችን ናቸው። ኮማንደር ተናኝን በስልክ ያነጋገረው የአምቦ ዘጋቢያችን ናኮር መልካ ከመቱ ከተማ ነዋሪዎች አንዱን አስተያየት አካቶ ያሰናዳው ዘገባ ቀጥሎ ይቀርባል።
ችግኞችን በመትከል የሰው ሰራሽ ሐይቅ በመስራትና የመዝናኛ ስፍራን በማዘጋጀት ማረሚያ ቤቱንና ህብረተሰቡን ተጠቃሚ ማድረጋቸውን የኢሉ አባቦር ዞን ማረሚያ ቤት አዛዥ ኮማንደር ተናኝ ወልዱ ይናገራሉ። ትልቁ ተግባር የሰውን አመለካከት መለወጥ ነው ይላሉ።
አትክልትን ከመትከል በፊት እንግዲህ የሰውን የአመለካከት ሁኔታ መቀየር ጥሩ ስለሚሆን መጀመሪያ የሰራ ነው። በማወቅም ሆነ ባለማወቅ በማረሚያ ቤት ውስጥ የሚገኙ የህግ ታራሚዎች የአመለካከት ለውጥ እንዲያመጡ በቆይታቸው ጊዜ በማረሚያ ቤት ውስጥ መስራት የሚገባቸውን ነገር ሰርተው ለሀገር የሚሆን ነገር አበርክቶ እንዲወጡ የአመለካከት ለውጥ እንዲያመጡ ነው በሰፊው የተሰራው ማለት ነው።
ቦታው በሌሎች እንዲጎበኝና የህግ ታራሚዎቹ ተነው እንዲወጡበት የማረሚያ ቤቱ ሰራተኞችና የመቱ ከተማ ህብረተሰብን በማስተባበር የችግኝ ተከላ ስራ መከናወኑን ነው ኮማንደር ተናኝ የተናገሩት።
ችግኝ ለራሳችን አፍልተን ለራሳችን በዚሁ አካባቢ ባለሙያ ብዙ ባይኖረንም ባሉ ሰዎች እየተጠቀምን በዙሪያችን በአካባቢው ላይ ችግኞች እንዲተከሉ አድርገን የችግኝ ማስፋፋት ስራ በብዛት ተሰራ። እነዚህ ችግኞች እንግዲህ ለጥላ ዛፍ የሚሆኑ አካባቢውን የአየር ሁኔታ እንዳይዛባ የሚከላከሉ ለምግብነት አገልግሎትም የሚሆኑ ብርቱካን፣ ማንጎም፣ አቮካዶም፣ ግሽጣም፣ ጃፍሮት የሚባሉ የሚበሉ ነገሮች አሉ። በአካባቢው ላይ ነባር እንጨቶችንም ጨምረን ብዙ ነገሮችን በአካባቢው ላይ እንዲተከልና አካባቢው ወደ ለምነት እንዲቀየር ሙሉውን የአካባቢው ተጠቃሚ ሰዎች በተመጣጠነ ዋጋ የአትክልትና ፍራፍሬ ተጠቃሚ እንዲሆኑ አድርገን ነው እየሰራን ያለ ነው ማለት ነው። መዝናኛ ውስጥም አሁን በመዝናኛው በትንሽ ገንዘብ ገብተው የጀልባ አገልግሎት፣ የሰርግ አገልግሎት፣ የልደት አገልግሎት፣ የልጆች መጫወቻ ቦታ አገልግሎት በተመጣጠነ ዋጋ አግኝተው ልጆቻቸውም ተደስተውበት እነሱም ተደስተው እንዲወጡ የሚያስችል አቅማችን በፈቀደ መንገድ እየተሰራ ነው ያለው ማለት ነው።
በተጨማሪም ሰው ሰራሽ ሐይቅ እንዲሰራ ማድረጋቸውን ተናግረዋል።
አዎ፣ ሰው ሰራሽ ሐይቁን በ1998 ዓ.ም ነው ውሃውን አንድ ቦታ ይዘን ጀመርነው። በዛን ጊዜ የሆርሞን ቻሌንጆች ገጥመውን ነበረ። ይሄ የወንቦጭ አረምም እዛው ላይ ብሎብን ነበር። እንግዲህ በጣም በትንሽ ቦታ ላይ ነበር መጀመሪያ ላይ ጀመርናት። እሷን በማስፋፋት ቦታውን እያሰፋን የአፍሪካ ቅርጽ ራሱ እንዲኖረው አድርገን አስፍተን ነው የሰራ ነው። አሁን በአሁኑ ሰዓት 3 ሄክታር ላይ ነው ያለው። እንግዲህ ውሃው ሞልቶ ያለ በዚህ ላይ ደግሞ የጀልባ አገልግሎትና አሳም እዛ ላይ እናረባለን። ለአካባቢው ህብረተሰብም እናቀርባለን ማለት ነው።
ይህንንም ያደረጉበት 3 ዋና ዋና ምክንያቶች እንዳላቸው ኮማንደር ተናኜ ገልጸዋል።
እዚህ በዚህ ማረሚያ ቤት የሚገኙ ታራሚዎች የስራን ተነሳሳሽነት ኑሯቸው በአካባቢያቸው በሚገቡበት ጊዜ ከወንጀል ጠርተው ባገኙት የስራ ልምድ በአካባቢያቸው ላይ በትንሽ ቦታ ላይ የተለያዩ ነገሮችን ሰርተው የሚጠቀሙበትን መንገድ ለማመቻቸት ነው። ምንም ክፍያ የሌለው እውቀት እንዲያገኙ ማድረግ ነው። ሁለተኛው ደግሞ የአካባቢው ማህበረሰብ በተመጣጣኝ ዋጋ እኛ ከሰራናቸው ነገሮች ላይ ተጠቃሚ እንዲሆን ነው። ሶስተኛ እና የመጨረሻው ግባችን ግን በተሰራው ነገር ላይ መጠነኛ የውስጥ ገቢ እንድናገኝ አድርገን ነው የምንሰራ። በየአመቱ እንግዲህ ከ1 ሚሊዮን ብር በታች ገቢ አይገባም፣ ከዛ በላይ ግን እናስገባለን ማለት ነው።
ይህ በበጎ ፈቃደኝነት የሚሰሩት ስራ የህሊና እረፍት እንደሚሰጣቸው የገለጹት ኮማንደር ተናኜ ስራው ፈተናም ጭምር እንዳለው ይናገራሉ።
እንግዲህ ስራ ይከብዳል። ነገር ግን እንግዲህ እግዚአብሔር አንዴ ቻንሱን ከሰጠንና በእጃችን ላይ ከገባ ምን ሰራችሁበት በተሰጣች መክሊት ብሎ ነገ እንዳይጠይቀን ኃላፊነታችንን ለመወጣት ጉልበት ይፈትናል። ልፋት አለው። የወገብ ህመምተኛ ያረጋል። የጭንቅላት ብዙ ነገሮች ይኖራሉ። ልምድ ተሞክሮ መወሰድ አለበት። ሁሌ በማረሚያ ቤት ማፈር የለብንም። እዚህ ውስጥ የሚገባ ሰው መጨናነቅ የለበትም የሚለውን አቋም ይዘን ነው።
ምንድን ነው የሚሰማውት?
ከምንም በላይ እርካታ ነው። በቃ በተገኘ ቦታ ላይ በተገኘ ስብሰባ ላይ እንደ ማረሚያ ቤት ሁሉም ቢሰራ ተብሎ ሲነሳ ከዚህ በላይ ክፍያ የለም፣ ከዚህ በላይ ደስታ የለም። ህፃኑ አይተው ከተደሰተ፣ አዋቂው አይተው ከተደሰተ፣ ከዚህ ሀገር በፊት የወጡ ሰዎች መጥተው ሲደሰቱበት ከምንም በላይ ለእኔ ከፍተኛ ክፍያ ነው ብዬ ነው ማስበው።
አቶ ጌታውን ለገሰ መንግስታዊ ባልሆነ ተቋም ውስጥ የተፈጥሮ ሀብት ልማት ባለሙያ ናቸው።
አንደኛ እንደ ስሙ ማረሚያ ቤት ወይንም ጥሩ ጸባይ የሚያስተምር ነገር የተገኘበት ነገር ነው። ስሙን ሆኖ የተገኘ ነው ማለት ይቻላል። ይህ ሙያን አትርፈውበታል። እዛ ውስጥ ያሉ ሰዎች እንዴት ገቢ ማግኘት እንደሚቻል፣ ህይወትን መለወጥ እንደሚቻል፣ ምሳሌያዊ ስራ መስራት እንደሚቻል፣ በተጓዳጅ ደግሞ የአካባቢን ህብረተሰብ በመጥቀም ረገድ ጥሩ የመዝናኛ ቦታ አለ፣ የወጣቶችና ህጻናት መጫወቻ፣ ለሰርግ፣ ለተለያዩ መንፈስን የሚያድሱ ቦታዎች አሉ። ትልቁ ነገር የተፈጥሮ ሀብት እንዴት ማገገም እንደሚችል በተጨባጭ የምናይበት ነው።
ውጤቶቹም የተገኙት በኮማንደር ተናኜ ወልዱ ጠንካራ አመራርነትና የጋራ ስራ ነው ብለዋል።
ኮማንደር ተናኜ ወልዱ ጠንካራ ሴት አመራር ናቸው። እዛ ውስጥ ያለውን ኃይል አሰባስበው ለውጡ እንዲመጣ ጠንካራ የሆነ አመራር በመስጠት ረገድ ምሳሌያዊ የሆነ ሌላውም የሚያስተምር አንድ ትልቅ ነገር ነው ማለት ይቻላል። እና ዋናው ነገር እንዲህ አይነት ነገር ለመስራት ትልቅ ካፒታል ሊያስፈልግ ይችላል ዝም ብሎ ሲታሰብ። ነገር ግን ምንም የተለየ ካፒታል ሳይሆን አካባቢ ላይ ያለውን በእጅ ያለውን ካፒታል የሰውም ሊሆን ይችላል የእውቀት የልምድ የክህሎት እነዛን ወደ ስራ ከተገበሩ ለውጥ ማምጣት እንደሚቻልም ከኮማንደር ተናኜ መማር ይቻላል። እና ጠንካራ አመራር፣ ሴትነት፣ መለወጥ፣ ማሸነፍ ነገሮችን እንደሚችል እንማርበታለን ብዬ አስባለሁ።
ይህም ተግባር ለሌሎች ተቋማት እንዲሁም ለማህበረሰቡ እንደ ትልቅ አርአያ ሊተላለፍ የሚችል መሆኑንና ሌሎችም ልምድ እየቀሰሙበት መሆኑ ተገልጿል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። በትላንትናው ምሽት ዝግጅታችን ከመደበኛ የስዕል ሙያዋ ባሻገር ትውልድን የሚያንጹ የተለያዩ ተግባራትን የምታከናውን አንዲት አካል ጉዳተኛ ሴት አስተዋውቀናችሁ ነበር። በስዕል ጋለሪዋ በየሳምንቱ የጥበብ ምሽትን ጭምር የምታዘጋጀው አርቲስት አለም የስዕል ትምህርት ቤትና የበጎ አድራጎት ድርጅትን ከፍታ ብዙዎችን በማገልገል ላይ ትገኛለች። ኬኔዲ አባተ ከአርቲስት አለም ጋር ያደረገው ቆይታ ክፍል 2 እንደሚከተለው ተሰናድቷል።
ሰአሊ የስነ ስዕል አስተማሪና የዓለም ጋለሪ ወይም ስነ ጥበብ ማዕከል መስራች ነች። አርቲስት አንጌታቸው ከ12 አመቷ ጀምሮ እግሮቿ መራመድ እንደተሳናቸው የምትገልጸው አርቲስት ዓለም ከአካል ጉዳተኝነት ጋር ተያይዘው ከሚመጡ በርካታ ፈተናዎችና ውጣውረዶች ባለፈ በስራ ህይወቷም የገጠሟትን ፈታኝና ተስፋ አስቆራጭ ጊዜያትን በጽናት አልፋ ዛሬ ለብዙዎች አርአያ መሆን የምትችል ስኬታማ ሴት ሆናለች። ከ13 አመታት በፊት በአዲስ አበባ ገርጂ አካባቢ በከፈተችው ዓለም ጋለሪ ስዕሎቿን ከመሸጥ አልፋ ሌሎች ተምሳሌታዊ አገልግሎቶችንም ትሰጣለች።
ስራዬን ስጀምር በጣም ትንሽ ሁለት በሆነች ክፍል ውስጥ ነው መስራት የጀመርኩት። ትንሽ እኔ በወቅቱ ወደዚህ ወደ አርቱ በገባሁበት ጊዜ ትንሽ ከባድ ነበረ። ስዕል ሰርቶ ሽጦ ራስን ማስተዳደር እጅግ በጣም ተስፋ አስቆራጭ የሆነበት ወቅት ነበረ። ብዙ ሰው መረዳት የለውም። ትንሽ ከባድ ነበረ ያሳለፍኩበት። ግን ለምርጫም ስላልነበረኝ በወቅቱ ያለኝ እውቀት እሱ ስለነበረ እሱን ሰዎች በቅናሽም ቢሆን እንዲገዙኝ በማድረግ እንግዲህ ራሴን ማገዝ ጀመርኩ ማለት ነው። ዓለም ጋለሪ ያው ስራዎቻችንን የምንለቅበት ጋለሪ ነው። እኔም አብሮኝ የሚያስተምሩ ጓደኞቼ፣ በተጨማሪ ከጋለሪ ውጭ ደግሞ ሰዎች መጥተው ስዕል እንዲስሉ መጽሐፍ እንዲያነቡ ያንን ሀሳብ በመጨመር እንሰራለን። በርካታ ሰዎች ነጻ ቤታቸው የሚገኘውን መጽሐፍ ሀሳቡን በመውደድ በስጦታ መልክ ይዘውልን መጥተው ሰዎች ሊመጡ ይህንን መጽሐፍ ያነባሉ። ሌላው ደግሞ ስዕል የሚወዱ ደግሞ ያው እኛ ስላለን መሰረታዊ የሆነ ነገር ስለምናግዝ ያላቸውን የእረፍት ጊዜ በመጠቀም መጥተው መሰረታዊ የሆነ የስዕል እውቀት የሚያገኙበት ቤት ነው። ቅዳሜ ደግሞ ከ11 ሰዓት ጀምሮ የሀሳብ መድረክ አለ። በርካታ ወጣቶች ሀገራችን ላይ መልካም አስተሳሰብን ለማምጣት ህይወታችን ላይ መልካም አስተሳሰብን ለማምጣት ይህን ደግሞ የሀሳብ መድረክ ሀገራችን ላይ ደግሞ የድርሻችንን ያው አስተዋጽኦ ያደረግ ይገኛል።
ከ2004 ዓመተ ምህረት አንስቶ ደግሞ የስዕል ጥበብ ትምህርት ቤት ከፍታ ከህፃናት ጀምሮ የስዕል ተሰጥኦና ፍላጎት ያላቸውን በማስተማር ላይ ትገኛለች።
ዓለም የስነ ጥበብ ትምህርት ቤት ሲጀመር አካባቢ ላይ በሚኖሩ በሁለት ልጆች በበጎ ስራ እንዲሁ እነሱን ለማገዝ በነጻ ማስተማር የጀመረ እንግዲህ የተመሰረተው በ2004 ነው። እስካሁን እንግዲህ ከ3500 በላይ ተማሪዎችን ያሰለጥናል። አሁንም በርካታ ተማሪዎቻችን መሰረታዊ የሆነ የስዕል ስልጠና ይወስዳሉ። ልጆች ከ3 ዓመት ጀምሮ ያለ እድሜ ገደብ በሳምንት 3 ቀን ለ2 ሰዓት እየመጣኛ ጋር ስልጠና ይወስዳል። እና እንደነገርኩ እዚህ ጋለሪ ውስጥ እንደምንሰራው ትምህርት ቤት ውስጥም በደንብ በዓላማ ትውልድን ከመቅረጽ አንጻር እናስተምራለን። ጓደኞቼ እንደነገርኩ በጣም የሚያግዙኝ ናቸው፣ አብለውኛሉ። እጅግ ወደውት ነው የሚያስተምሩት እና ይህንን እንሰራለን።
ሰዓሊ ዮናታን ዳንኤል በዓለም የስነ ስዕል ትምህርት ቤት መምህር ነው። ስለ ባልደረባውና የሙያ አጋሩ ዓለም ጌታቸው ይህን ይላል።
ከዓለም ጋር ያለኝ ግንኙነት ያው ስዕል እንድማርም የገፋፋችኝ እሷ ናት። አንድ ሰው ነው ይዞኝ የመጣው ወደ እሷ። እንደውም ራሱ ጋለሪ ቁጭ ብሎ የሚሰራ ሰዓሊ ያየሁት የመጀመሪያ እሷ ነው በቅርበት። እና ህይወቴን በጣም ኢንስፓየርድ አድርጋኛለች፣ ተጽዕኖ አሳድራብኛለች። ስዕል ሰርቶ ሰው መኖር እንደሚችል ስዕል የተከበረ ሙያ መሆኑንም ከእሷ ተምሬያለሁ ማለት እችላለሁ። እና እንግዲህ በመቀጠል ረጅም ጊዜያትን አብረን በዚህም በጋለሪውም አብረን እየሰራን ቆይተናል። እና ዓለም መልካም ሰው ናት ማለት ነው። እኔን ሁሉ ኢምፓክት አድርጋኛለች፣ ነክታኛለች፣ ህይወቴን ቅርጽ አስይዘዋለች በዚህ መልኩ በአርቱ ዓለም ማለት ነው።
ከተማሪዎች መካከል የሆነው ሰምረ ዳባ ደግሞ ተከታዩን አስተያየት ሰጥቶኛል።
ከአርት ስኩል ውስጥ ጀምር ጥሩ አስተማሪዎች አሉ። ማስተማር በላይ በጓደኝነት አሁን ላለንበት ደረጃ አንድነት ያደረጉን ትልልቅ አስተማሪዎች አሉ። ስለዚህ ትምህርት ቤቱ ለእኔ ትልቅ አስተዋጽኦ አበርክቶልኛል። ዓለምን እርስ ገልጻት በጣም እንደ ሰብአዊነት በጣም ቅን ሰው ዓለም ማለት ቅን ሰዎች በቅንነት የምታምን ትምህርት ቤቱ ላይ ልምንማር ነበር የመጣ ነው። ቤተሰብ ሆነን የቀረ ነው። እዚህ ከዓለም ጋር ትልቅ ስራ ሰርታልናለች። ሌሎችም እኛንም ያው መክፈል የማይችሉ ይስተማረች በነጻ መልካምነትን በተግባር ያሳዩ ሰዎች በጣም ቀንና መልካም ሰዎች አለም።
አባቷ በትርፍ ጊዜያቸው ቤት ውስጥ አዘውትረው ስዕል ሲሰሩ ማየቷ ወደዚህ ሙያ እንድታዘነብል ምክንያት እንደሆናት የምትገልጸው አለም ዛሬ ላይ የስዕል ስራዎቿ ከሀገር ውስጥ አልፈው ዩናይትድ ስቴትስን ጨምሮ በተለያዩ ሀገራትም እንደሚሸጡ ተናግራለች። ከአካል ጉዳተኝነቷ ጋር ተያይዞ አሁንም ድረስ ፈተናዎች እንደሚገጥሟትም ያነሳች ሲሆን መልካም አስተሳሰብ ያለው ትውልድን ከመፍጠር አንጻር የበኩሏን ኃላፊነት በመወጣት ላይ መሆኗንም አብራርታለች።
ለምሳሌ እኔ አሁን አካል ጉዳተኛ ነኝ። ያው በዊልቸር ነው የምንቀሳቀሰው። ና ሱፐርማርኬት የሆነ ሎሽን የሆነ ነገር ፈልጌ ስገባ መጀመሪያ የሚታየው ዊልቸር ነው እና እግዚአብሔር ይስጥልን ይሉኛል። አይ እኔ ሎሽን ለመግዛት ነው የምታውት ይደነግጣል። ግን ሁሌ እንግዲህ በነሱ አይምሮ ውስጥ ያለው ዊልቸር ላይ የተቀመጠ ሰው እንደሚለምን ወይ እንደሚሰራ ወይ ደግሞ ሌላ ህይወትም እንዳለው ይሄ እኛ ሀገር አሁን ቅርብ ጊዜ በደንብ ሰው እያየ የተወሰነ የተረዳ የመጣበት ነው። ግን በማስተማሩ አምናለሁ። ለምን ዛሬ ለኔ ይሄ ነገር ህመም የለውም ወይ ብትለኝ፣ ለምሳሌ ቃለ መግዛት ገብቼ እግዚአብሔር ይስጥልኝ ስትለኝ ህመም ሊኖር ይችላል፣ ሊሰማኝ ይችላል። ግን ማስተማሩ መልካም ነው ብዬ አምናለሁ። እነግራቸዋለሁ እንደምሰራ፣ ኑ እኔ ጋር ጋለሪ እንደዚህ እንደዚህ እሰራለሁ፣ እንደዚህ አደርጋለሁ፣ ብታችሁ መጎብኘት አለባችሁ። እና ሁሉም ሰው ዊልቸር ላይ የተቀመጠ ሰው ግን አይለምንም። የሚሰሩ በጣም ጠንካራ ጎበዞች በርካታ የሀገራችን ልጆች አሉ። እና እነዚህ ሰዎች ነገ ጠዋት አይደግሙትም፣ ማየት ትችላሉ ማለት ነው። ስለዚህ በእኛ ሀገር በትክክል የአስተሳሰብ ለውጥ መምጣት መቻል አለብን። አስተሳሰባችን መስተካከል አለብን። መልካም አስተሳሰብ ባለበት ቦታ ሁሉ ቤተሰቦቻችንን ማቅናት እንችላለን፣ አካባቢያችንን ማቅናት እንችላለን፣ አገራችንን ማቅናት እንችላለን። በሁሉም ቦታ ኃላፊነት እንወስዳለን ማለት ነው። ኃላፊነት የሚወስድ ማህበረሰብ ይፈጠራል ማለት ነው።
በአካል ጉዳተኞችና አረጋውያን ላይ ትኩረቱን አድርጎ የሚሰራ አብረን የተባለ የበጎ አድራጎት ድርጅት አቋቁማም በመስራት ላይ የምትገኘው አለም ስለቀጣይ እቅዷም አውግታኛለች።
እንግዲህ የኔ ሐሳብ በርካታ ተማሪዎችን እስካሁን ከ3500 በላይ ተማሪዎች ሰልጥነዋል። እንዲሁም ደግሞ ጋለሪውን ብታየው ደግሞ እንደነገርኩ ቀደም ብዬ አገልግሎት ነው፣ ህዝቡን የሚያገለግል አገልግሎት ነው እና አንድ በጣም ትልቅ ማዕከል ትምህርት ቤቱንም እንዲሁም ደግሞ ጋለሪውንም ይህንን ሐሳብ የሐሳብ መድረኩን ያቀፈ አንድ የስነ ጥበብ ማዕከል እንዲኖር ፈልጋለሁ። መንግስት በዚህ በኩል በደንብ ገዛ ሊያደርግልኝ ይገባል። እንደኔ አይነት ሰው አካል ጉዳተኛ ሆኖ ሴት ሆኖ ብዙ ነገር እንግዲህ አልፌ ነው እዚህ ቦታ ላይ ያለሁት። እንግዲህ ከቦታ ቦታ ትምህርት ቤቱ ጋር ሄዳለሁኝ፣ እዚህ መጣለሁኝ፣ እንደዛ እያልኩ ነው የምሰራው እና የኔ ትልቁ ምኞት አንድ ቦታ ላይ ይህንን መስራት የምችልበት ነገር ቢፈጠር፣ እንግዲህ ይህን ሀሳብ የሚደግፉ ሰዎች ቢያግዙኝ በተሻለ መንገድ መስራት አብረን መስራት እንችላለን ብዬ አስባለሁ። በተጨማሪ ትውልድን ከመቅረጽ አንጻርም እነሱን ማስተማር ደስ ይለኛል። የልጆች መጽሐፍቶችን እጽፋለሁ። እስካሁን ወደ 6 መጽሐፍቶችን ስነ ምግባር ላይ አስተዳደግ ላይ እነሱን ሊያግዝ የሚችሉ መጽሐፍቶችን ጽፌ ያለውኝ። በተጨማሪ አብረን የተባለ የበጎ አድራጎት ድርጅት አለኝ። እሱም ደግሞ በአረጋውያንና በአካል ጉዳተኞች ዙሪያ የሚሰራ ነው። እነሱን በማገዝ አብረን ያልኩት የሁሉም ሰው ስራ ስለሆነ እንግዲህ አብረውኝ እንዲሰሩ ጋብዛለሁኝ። ይህንን ሀሳብ በመደገፍ ሀገርን መጥቀም የሚፈልጉ ሰዎች ከኛ ጋር አብረው በመስራት ሀገራቸውን ማገዝ ይችላሉ። ሀሳብ ካላችሁ ደግሞ መታችሁ አቅርቡ። በደንብ በዚህ አብረን መስራት እንችላለን ማለት ፈልጋለሁ። አመሰግናለሁ።
የተለያዩ ዓለም አቀፍ ውድድሮችን በመወዳደርም የስዕል ስራዎችን የምትሰራው ባለራዩዋ አርቲስት አለም እስካሁን በስራዎቿ ከውጭና ከሀገር ውስጥ የተለያዩ እውቅናዎችንና ሰርተፊኬቶችንም ማግኘቷን ገልጻለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። አሁን ደግሞ የምናልፈው ወደ ምስራቃዊቷ ሀገር ጎረቤት ሀገር ኬንያ ነው። የስጋና የጎድን ጥበብ አፍቃሪዎች የሆኑት ኬንያውያን ጤናማ አመጋገብን ይለምዱ ዘንድ ለማበረታታት ሶል ቬጀቴሪያን የተሰኘና ሙሉ ለሙሉ የአትክልትና የአዝር ተዋጽኦ የሆኑ ምግቦችን የሚያዘጋጅ ምግብ ቤት ተከፍቷል። የሁባህ አብዲን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
እንደ ማንኛውም አፍሪካዊ ሁሉ ኬንያውያንም ስጋና የጎድን ጥብስ አፍቃሪዎች ናቸው። የጠቦት፣ የበሬ አሊያም የዶሮ ስጋ በከሰል ላይ ተጠብሶ የሚዘጋጀው ኒያማ ቾማ የተሰኘው ምግብ በብዙ ምግብ ቤቶች የምግብ ማውጫ ዝርዝር ውስጥ አይጠፋም። በዚህ በሶል ቬጀቴሪያን ምግብ ቤት ግን ሁኔታው ለየት ያለ ነው።
የእንስሳት ተዋጽኦችን መመገብ ሙሉ ለሙሉ ከማቆሜ በፊት ምክንያቱም በማላውቀው መልኩ በብዛት እታመም ነበር። አንድ ቀን ታዲያ ምናልባት የምመገበው ምግብ ችግር ይኖርበት ይሆን ብዬ ማሰብ ጀመርኩ። ከዛም አንድ የማውቀው ሰው ቬጋኒዝም ከተሰኘውና ሙሉ ለሙሉ የእንስሳት ተዋጽኦን አቁሞ አትክልትና ጥራጥሬ የተሰኘውን የአመጋገብ ስርዓት ጋር አስተዋወቀኝ። ከዛም አንዳንድ ምግቦችና አመጋገቦች ጤናን ለመጠበቅና ራስን ከበሽታ ለመከላከል እንደሚረዱ ትምህርት ወሰድኩኝ።
የዳንኤላ ሬስቶራንት መሃል ናይሮቢ ውስጥ የሚገኝ ሲሆን ከአትክልትና ጥራጥሬ ብቻ የተሰሩ ምግቦችን ነው የሚያቀርበው።
ለመጀመሪያ ጊዜ ከስድስት ዓመት በፊት ነው ከዩናይትድ ስቴትስ ወደዚህ የመጣሁት። ከዛን ጊዜ ጀምሮ ያለውን ሁኔታ ሳየው አሁን ላይ አትክልት ብቻ የሚመገበው ሰው ቁጥር በብዙ ጨምሯል።
የስነ ምግብ ባለሙያዎችና ሳይንቲስቶች ከአትክልት አዝርዕትና በአጠቃላይ ከአጽዋት የተዘጋጁ ምግቦችን ጤናማ የአመጋገብ ዘዴዎች መሆናቸውን በማስተማር ሰዎች አመጋገባቸውን እንዲያስተካክሉ እያበረታቱ ይገኛሉ። ባለሙያዎች ይህን የአመጋገብ መንገድ የመረጡ ሰዎች ከብዙ በሽታዎች ራሳቸውን መከላከል ይችላሉ ይላሉ። ይሁንና በአንጻሩ አንዳንዶች ወተትና ስጋን የመሳሰሉ ምግቦችን መተው ቀላል አይደለም ሲሉ ይከራከራሉ።
ዩናይትድ ስቴትስ ያለው ተመሳሳይ ምግብ ቤት ነበረኝ። ስለዚህ ኬንያ መጥቼ ያወቅኩትን ለማሳወቅና እንደዚሁም ይሄ ነገር በኬንያ ይሰራ እንደሆነ ለማየት ስል ሬስቶራንቱን የከፈትኩት። ሰዎች የሚያምራቸውን ነገሮች ያመለጣቸው እንዳይመስላቸው፣ ለምሳሌ ከሶያ አተር የተሰራ ወተት አለ። ይህን በሻይ በቡና አሊያም ባዶ መጠቀም ይቻላል።
በኬንያ የሚገኘው የአትክልት ተመጋቢዎች ማህበረሰብ ቪጋን ማለት ሙሉ ለሙሉ ከእንስሳት ተዋጽኦ ነጻ የሆነ አመጋገብ ነው ይላል። ወይዘሮ ራቸል የዚህ ማህበረሰብ መስራች ናቸው።
በእንስሳት ላይ ምንም አይነት የጭካኔ ተግባር ስለማንፈጽም መንፈሳችን ደስተኛ ነው። ሌላው ደግሞ የጤና ጥቅሞች አሉት። በእጽዋት ውስጥ ያለው ነገር እንደ እንስሳት ተዋጽኦ ኮሌስትሮል አሊያም እንስሳቱ የሚወጉት ማደለቢያና ጸረ ባክቴሪያ የመሳሰሉ ነገሮች በውስጡ የለውም። ይህም ጤናችንን እንድንጠብቅ ይረዳናል።
እጽዋቶችን መመገብ ከደም ግፊትና ከኮሌስትሮል ይከላከላል። በተጨማሪም የተባበሩት መንግስታት ድርጅት ጥናት የከብቶች እዳሪ 14.5 በመቶ ለሚሆነው የግሪን ሃውስ ሙቀት መጨመር አስተዋጽኦ እንዳለው በመጥቀስ ሰዎች ይበልጥ እጽዋት መመገብ ላይ ቢያተኩሩ ለምንኖርባት ምድር እና ለአየር ንብረት ለውጥ ትልቅ ሚና እንዳለው አመላክቷል። ይሄ ማለት ታዲያ እጽዋትን መመገብ ለጤና ብቻ ሳይሆን ለምድርም ጠቃሚ ነው ማለት ነው።
ፕሮግራሞቻችንን ወደ ማጠቃለሉ ተቀርበናል። ከዛ በፊት ግን በፕሮግራማችን ላይ አስተያየት ወይም ጥቆማ አላችሁ? ተከታዩ ማስታወቂያ ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አድማጮች፣ ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳቸው አመሸሁት ስመኝሽ የቆየነን። ነገ በተለያዩ ተጨማሪ ዝግጅቶች አዘጋጅተን እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።